ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አመስ ሰኔ 18 ቀን 205 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 18 ቀን 2012 ዓመተ ምህረት ነው። በኦነግ አሸባሪዎች ታግተው መዳረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳን ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ መሐየም አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ከ200 ቀናት በላይ ተቆጠሩ። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይጠበቅብናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስና ድርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና። በማስከተልም በማታ ያልጠፋ በቀን አይደናገርም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። ከዚያም አሸጋጋሪ ኮሎኔሎች አደናጋሪ ሹም ውሉን የሳቱ ዜጎች በሚል ርዕስ በታህሳስ ወር 2010 ዓመተ ምህረት በሃማ ቱማ ቀርቦ የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ባለፉት 24 ሰዓታት በተደረጉ 4675 የላብራቶሪ ምርመራዎች 141 ሰዎች የኮሮና ቫይረስ የተገኘባቸው መሆኑንና በምርመራ ቫይረስ የተገኘባቸው ሰዎች ቁጥር ወደ 5175 ከፍ ማለቱን እለታዊ መግለጫ አስተውቋል። ቫይረሱ በመርመራ የተገኘባቸው ሰዎች ከሁለቱ በስተቀር ሁሉም ኢትዮጵያውያን ሲሆኑ ከሁለት ወር እስከ 87 ዓመት በሚገኝ የእድሜ ክልል ውስጥ የሚገኙ ናቸው። 113 ሰዎች ከአዲስ አበባ፣ 15 ሰዎች ከኦሮሚያ፣ 6 ሰዎች ከሐረሪ፣ 3 ሰዎች ከጋምቤላ፣ 2 ሰዎች ከሶማሌ፣ 1 ሰው ከድሬዳዋ መሆኑንም ተገልጿል። ከዚህ በተጨማሪ በሕክምና ማዕከል ውስጥ በሕክምና ላይ የነበሩ 3 ሰዎች በቫይረሱ ምክንያት ሕይወታቸውን አጥተዋል። ከ52 እስከ 72 ዓመት ባለ እድሜ ክልል ውስጥ የሚገኙት 3ቱም ሰዎች ከአዲስ አበባ ሲሆኑ በመርመራ የኮሮና ቫይረስ እንደያዛቸው ተረጋግጦ ሕይወታቸውን ያጡ ሰዎች አጠቃላይ ቁጥር 81 ደረሰ መሆኑም ተገልጿል። በሳውዲ አረቢያ እስር ቤቶች ውስጥ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በከፍተኛ ችግር እንደሚኖሩ BBC ዘገበ። ስደተኞቹ ለዜና ተቋሙ በላኩት ተንቀሳቃሽ ምስል ሞቃትና ጠባብ ቦታ ላይ በአንድ ላይ ታጭቀው የሚኖሩ መሆናቸውን የሚያሳይ ሲሆን የሚበሉትና የሚጸዳዱት እዚያው መሆኑን በመግለጽ የደረሰባቸውን አሳሳኝ ችግር በመረት ገልጸዋል። የውሃ ችግር እንዳለ ገልጸው በላያቸው ላይ ሰገራ እየፈሰሰባቸው እንደሚኖሩ ዘርዝረዋል። እስካሁን ድረስ 7 ሰዎች መሞታቸውን፣ ብዙዎቹም በተላላፊ በሽታ የተለከፉ መሆናቸውን፣ ፊታቸውና ሌላው ሰውነታቸው ክፍል እያበጠ መቸገራቸውንም ተናግረዋል። የአገዛዙ ቆንስላ ሰራተኞች ሊረዷቸው ያልቻሉ በመሆናቸውን ይናገራሉ። ከዚህ በተጨማሪ በጅዳ ዳህባን በሚባለው የሴቶች እስር ቤት ውስጥ ለረጅም ጊዜ በከፍተኛ ችግር መኖራቸው ያስመረራቸው ኢትዮጵያውያን ሴቶች ያሉበትን አሳዛኝ ሁኔታ በመቃወም በኃይል ከእስር ቤት ለመውጣት ሲሞክሩ በፖሊስ እርምጃ ተወስዶባቸው አንዳንዶቹ ጉዳት የደረሰባቸው መሆኑም ተገልጿል። ከመካከላቸው አንዲት ኢትዮጵያዊት መጠነኛ ጉዳት ደርሶባት በሆስፒታል እየታከመች መሆኑ ተነግሯል። በጅዳ የሚገኘው ቆንስል ጽፈት ቤት ባወጣው ማስታወቂያ ከኮሮና ቫይረስ ስርጭት ጋር በተያያዘ የተባበሩት መንግስታትና የአፍሪካ ህብረት ባወጣቸው ድንጋጌዎች ስደተኞች በእያሉበት እንዲቆዩ የተወሰነ በመሆኑ ስደተኞችን ወደ አገራቸው ለመመለስ እንደማይቻል ገልጿል። በተባበሩት መንግስታት ድርጅት ስር የሚገኙት የዓለም የምግብ ፕሮግራም ተቋምና የህፃናት መርጃ ድርጅት ሐሙስ በጋራ ባወጡት መግለጫ በሚቀጥሉት 3 ዓመታት በአልሚ ምግብ እጥረት የሚሰቃዩ ኢትዮጵያውያንን ለመርዳት ማቀዳቸውን ገልጿል። በአሁኑ ወቅት 4.4 ሚሊዮን የሚሆኑ ወገኖች በአልሚ ምግብ እጥረት የሚሰቃዩ መሆኑ ተገልጿል። የሁለቱ ተቋሞች የጋራ ፕሮግራም እነዚህን ዜጎች ከአልሚ ምግብ እጥረት ችግር ለመከላከል የሚያስችሉ ተግባሮችን ለመፈጸም ሲሆን ፕሮግራሙ በአጠቃላይ ለ2.7 ሚሊዮን ህፃናትና ለ1.7 ሚሊዮን እርጉዝና አጥቢ ሴቶች ይዳረሳል ተብሏል። ፕሮግራሙ የሚከናወነው ከአገሪቱ የጤና ተቋሞች ጋር ትብብር በመፍጠር ሲሆን በአፋር፣ በአማራ፣ በኦሮሞ፣ በደቡብ፣ በሶማሌ እንዲሁም በትግራይ በሚገኙ 100 ወረዳዎች ውስጥ እንደሚከናወን ተገልጿል። የአገዛዙ የምርጫ ቦርድ የትግራይ ምክር ቤት ምርጫ እንዲያስፈጽምለት ያቀረበለትን ጥያቄ ውድቅ ማድረጉን ገለጸ። የምርጫ ቦርድ ለትግራይ ምክር ቤት በሰጠው የመልስ መግለጫ ቦርዱ በኢትዮጵያው ውስጥ ምርጫን ለማደራጀትም ሆነ ለማስፈጸም ብቸኛ ስልጣን የተሰጠው አካል መሆኑንና ቀደም ብሎ በኮሮና ቫይረስ ምክንያት ምርጫ ሊካሄድ እንደማይችል የተወሰነ መሆኑን ገልጿል። ስድስተኛው አገራዊ ምርጫ የሚካሄድበት ጊዜ እንዲራዘም ምክንያት የሆነው የኮሮና ቫይረስ ተገምግሞ ምርጫ ማካሄድ የሚያስችል ሁኔታ እስኪፈጠር ድረስ በየትኛውም የኢትዮጵያ ክፍል ምርጫ እንደማይካሄድ በድጋሚ ጠቅሶ የትግራይ ምክር ቤት በክልሉ ውስጥ ስድስተኛውን ዙር የክልል ምክር ቤት ምርጫ እንዲካሄድ ውሳኔ ለመስጠት እንዲሁም ቦርዱ ይህንን ውሳኔ ተቀብሎ ሊያስፈጽም ይገባል የሚል ህጋዊ መሰረት ስለሌለው ጥያቄውን ያልተቀበለ መሆኑን ገልጿል። በመጨረሻም የደቡብ ኦሞ ዞን ምክር ቤት ረቡዕ ሰኔ 17 ቀን ባደረገው ስብሰባ ዞኑ ከዚህ በፊት ያቀረበው ክልል የመሆን ጥያቄ በድጋሜ ለፌዴሬሽን ምክር ቤት እንዲቀርብ ወስኗል። ምክር ቤቱ ባደረገው ውይይት የደቡብ ኦሞ ዞን ያቀረበው ክልል የመሆን ጥያቄ የህዝብን ፍላጎት መሰረት ያደረገ በመሆኑ በህገ መንግስቱ ተብየው መሰረት ጥያቄው መልስ ሊያገኝ ሲገባው በአገዛዙ ባለስልጣኖች በኩል ኢፍትሃዊ የሆነ ምላሽ ለመስጠት እየተሞከረ መሆኑን ተገልጿል። በዞኑ ውስጥ ነዋሪ የሆነው ህዝብ ክልል የመሆን ጥያቄ ያልተቀየረ መሆኑን ተገልጾ ይህ እውን እስኪሆን ድረስ ሰላማዊ ትግሉ የሚቀጥል መሆኑ ተነግሯል። በስብሰባ ላይ የህዝብ ጥያቄ ከህገ መንግስቱ ውጪ በራስ ፍላጎትና ጥናት ሊመለስ እንደማይገባ ተገልጾ የደቡብ ኦሞ ዞን ከማንም ጋር ሳይጨፈለቅ ብቻውን ክልል ሆኖ እንዲደራጅ ጉባኤው ወስኗል። ወዲ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ አዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን።
የሐሙስ ሰኔ 18 ቀን 2012 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ። በማታ ያልጠፋ በቀን አይደናገርም። ለጥራዝ ነጠቆ ኮሎኔል ሰለባ መሆናችንን የጥፋት አድርጎ የሚያጋልጥብን ማወቅ መጠንቀቅ ስንችል መሞኘቱን አይናችንን ከፍተን መምረጣችን ነው። አይናውጣው ወያኔ ኢትዮጵያን 27 ዓመታት እንዳልዘረፈና እንዳላደማ ሁሉ ዛሬ ለሀገር ተቆርቋሪ መስሎ ሊያደናግረን ሳያፈር እየጣረም ነው። በጥንት አጼ ዮሐንስ በቅርብ ደግሞ መለስ ዜናዊ የሚባል ለኢትዮጵያ ደህንነት ታግለውና ድንበር አስከብረው ተገኝተዋል ሊሉ ተነስተው አጼ ምኒልክንም ወያኔንም የታገለውንም ይሃባ ወዘተ አገረዳዱን ሁሉ በይፋ ሊያወግዙ ደፍረዋል። ያንንም ግን የተደናገሩላቸው ነበሩ። ልጆች ያሏቸው እነ ፕሮፌሰር መስፍን ተሿሚ ሆኑላቸው፣ እነ ብሬ ተቃዋሚ ተብለው ተለጣፊ የሆኑ ብዙዎች። በጠራራ ፀሐይ ሲደናገሩ ሁኔታውም ውስብስብ ሲል እንደ ሆዳም በሬ ገደል ወደቁ። ሳሩን አይህና ገደሉን ሳታይ እንዲሉ ዘረኛውን ኮሎኔል ሙሴ ብለው የመጣልን ተአምር ብለው ተቀብለው ድሃውንና ንጹሁን ህዝባችንን ለመንጋ ጥቃት ሲጋለጥ ተባባሪ ሆኑበት። በዚህ ጉዳይ የምንመላለሰው ነገ ደግሞ በመላጫፋቸው ሰለባ እንዳያደርጉንና ክህደት እንዳይፈጽሙብን ለማስጠንቀቅ ነው። በማታ ያልጠፋ በቀን አይደናገርም። በቀን የጠፋ ደግሞ የማታን ጉዞ ባይሞክረው ይመረጣል። ቁጥቋጦው ሁሉ ክላሽን ደግኖ ያደፈጠ ጠላት መስሎት ሊደናበር ይችላልና ለኮሎኔሉ ሰለባ ይሆንለት በቀላሉ ነው። የፈረንጅ ቅጥረኛም ሎሌም የሆኑ ሞሮች ተሰማርተውበት ሲያደናግሩት በቀላሉ ተሸነፈላቸው። ወራዶች የኮሎኔሉን ጫማ ሲስሙ አጨበጨበላቸው። ደግመው ኪሱን ያራገፉት የፖለቲካ ደላሎችና ሞጭላፊዎች ቃል እየቀየሩ አምጣ ሲሉ ደጋፊ ሆነ። ያባን ሆነ ፍኖተ ዲሞክራሲ ሬዲዮን እስቲ ደግፉ እርዱ ሲባሉ ግን ውጤቱ አሳፋሪ በመሆኑ ሆዳማማራ ብለው እንደረገሙት ፕሮፌሰር እኛም ማፈሪያ የምሁር ጥቅም ማለትን ተገደናል። የሚሰማንን ገና በበቂ ተናግረን አልወጣልንም። ማፈሪያዎቹ ወዲያውኑ ለኮሎኔሉ ገንዘብና እርዳታ ሰብሳቢ ሆኑ። አማራን በመንጫ ለሚያጨፈጭፈው አገዛዝ አጋር ሆኑለት። ደብዛቸው ለጠፋው አርበኞች ተንፈሽም ማለል አሉ። ለታገቱትም ወጣት አማራ ተማሪዎች ብንናገር ምላሳችንን ቆረጠው አይነት ዝምታንም አቀፉ። መንገዳዳሪና በድህነት ለሚቀጠሉ ወገኖቻችን መቆም ሳይሆን መርዳት ሳይሆን ገንዘብ ሰብስቦ ከተባበሩት መንግስታት ሳይቀር አርሞ ለኮሎኔሉ መላክ ሆነ ስምሪታቸው። ማፈር ሲያንስ ነው አፈርን። ለአገሩና ለወገኑ የተሰዋውን ትውልድ ስናስታውስማ ንዴታችን ናረ። አያፍሩምና የታጋይ ትውልድ ጊዜ አልፏል አሁን የቄሮ ነው ሊሉን ተነሱ። የዚያ ትውልድ ቆራጥ ትግል የጠቀመው ለወያኔ ነው ብለው ሊሞግቱንም የጣሩትን መታዘብ ተገደድን። የአጼ ምኒልክ የሐውልታቸው ፈረስ ከኦሮሞ አርሳደር የተቀማ ነው የሚሉ ታሪክ አዋቂ ነን ባዮችም መጡብን። ወደዋይ ስቁ ብለን ማለፉን ተገደናል። ዛሬ ኮሎኔሉና ጭፍሮቹ አዲስ አበባን በዘር ጽዳት ሊያጠቁ ሲነሱ ዋናው ተባባሪያቸው ለኢትዮጵያ ቆመናል ብለው ሊያወናብዱ የሚጠሩት አንጃዎችና ገንቦቴዎች መሆናቸውን አይተናል። ባዶ ዲስኩርና ማር የተቀባ ልፈፋ በበዛበት ክህደት ቢደራ ባይገርመንም የኖርነው ቢሆንም መንጋ ብዙ ራስ አለው ግን አንጎል የለውም የተባለውን ያልዘነጋን ቢሆንም የህዝብ ዝምታና መደናገር ለባንዳዎች ሰርግና ምላሽ እንደሆነላቸው ደግሞ የማይካድ ነው። ብዙዎች የቡራዩን ለገጣፎን አጣይን ጌዲዮን ሻሸመኔን ወዘተ ግፍ ለመርሳት ብዙ ጊዜ አልፈጀባቸውም። እጅታቸው አጭርና ጠባብ ሆኖ እንጂ የታሪክ ጎማ ከሄደባቸው ጋር ወያኔ ሆነ ኮሎኔሉ ማበሩ መዘዙ ብዙ ነው። ህዝብ ደግሞ የተፈጸመበትን ወንጀል እንዳይረሳ ማስታወሱ የኛም ብሔራዊ ግዳጃችን ነውና ከማጋለጥ መቼም ወደ ኋላ አንለም። የምን ሰላምና እርቅ ሂሳብ ሳይወራረድ ነፍሰ ገዳዮች ጸረ ህዝቦች ፍርዳቸውን ሳያገኙ። ህዝብ ለለውጥ ያደረገውን ትግል ያኮላሹት ወይም ባጭር ያስቀሩት አምባገነኖች ናቸው። ፋሽስቱ ኮሎኔል ደርግን ተጠቅሞ ጊዜያዊ ህዝባዊ መንግስት እንዳይቋቋም አደረገ። አፈናውን አጧጧፈና ጸራቢዎት አገዛዝን መሰረተ። ወያኔ ለስልጣን ሲደርስም በሻቢያና አሜሪካ ተረድቶ በሽግግር መንግስት ጽንሰ ሐሳብ ላይ አላግጦ የራሱን ተለጣፊዎች በጫማው ስር ረግጦ ሽግግር አደረኩ ብሎ የትግራይ የበላይነት የተፈነበትን ስርዓት በጉልበት 27 አመት አስፍኖብን ኢትዮጵያን አሽመደመደ። በዚህ ጊዜ ደርግን እንደታገልነው ሁሉ ወያኔን ስንታገል ከወያኔ አብረውና ተስማምተው ኢትዮጵያን የጎዷት እነማን ናቸው ስንል እነ ኮሎኔሉም ኦነግም ወዘተ የሚረሱ አይደሉም። ህዝብ በመከራ ትግሉን አፋፍሞ ወያኔን በጋራ ሲያዋክብና ለሽግግር ሂደት ግብ ትግላችን ሲጧጧፍም አሜሪካና እነ ሳውዲ ኮሎኔሉን አምጥተው የሽግግርን ሂደት አደናቅፈዋል። ሁሉም ያንድ ገዢ ፓርቲ አባወራዎች ነበሩ ናቸውና የሀገራችን መሰረታዊ ችግር መባባስ እንጂ መፍትሄን ማግኘት እስከዛሬም አልቻለም። ወያኔ ፓርቲው ያንድ የብሔር ድርጅት የበላይነት ላይ የተመሰረተ ሲሆን ኮሎኔሉ ደግሞ ፓርቲው ብሔርም በሃይማኖትም ላይ የተመሰረተ ነው ኢትዮጵያዊ አይደለም። በብልጽግና ወንጌል ላይ የተመሰረተውን ፓርቲውን ሊያሻሽጥ ቢሞክርም አልሆን ሲለው የጻፈውን የጥራዝ ነጠቁት እንቅጥ መጽሐፍ በግድ እያስገዛ በመንግስትና ህዝብ ገንዘብ ራሱን ሊያከብር ሲወራጭም እያየን ነው። መደመር ማለት መደናገር፣ ብልጽግና ማለት ብልግና ነው ተብሎ ግን ከተደመደመ ሁሉ አደረ። ከሻቢያ ጋር ሰላም መሰረተ ብለው የሸለሙት ራሳቸው ዛሬ ከሻቢያ ጋር ተመሰረተ የተባለው ሰላም ይዘቱ ምን እንደሆነና ምንስ እንደጠቀመ ማወቅ ተስኗቸው አለ። እስረኛ ለቀቀ፣ ዴሞክራሲን አመጣ ብለው በይፋ የቀጠፉለት ዛሬ እንኳን ጠላት የሚለውን አማራውን ቀርቶ ኦሮሞውንም እየገደለ መሆኑን ማጋለጥ ተገደዋል። ኮሎኔሉ ይሁነኝ ብሎ በአማራው ላይ በተለይ የዘር ማጽዳት ዘመቻውን አስፋፍቷል። ብዙዎቹን ለማራቅ ቆመናል ባይብሎችም በጫማው ስር ማድረጉ የሚታወቅ ነው። ሞግዚት አስተዳደር የይስሙላ ሽግግር ወዘተ ብለውና ተቃዋሚም መስለው ዛሬ ጫጫታ የጀመሩት በነቂስ ሲመረመሩ ከዘረኞቹ አገዛዞች ጋር የገጠሙና የህዝብን ትግል ያደባዩ የተነሱ መሰሪዎች መሆናቸውንም ዛሬ አረጋግጠናል። የኦሮሞ ሚዲያ የተባለው የባለሚንጫዎቹ አረቦች የመሰረቱት ተቋም እንደሚለፈፈው ሁሉ የአማራ ሚዲያ ሰብዮችም ኮሎኔሉ ላይ ሳይሆን የኢትዮጵያ ሀገር ወዳድ ኃይሎች ላይ የሚጨፍሩ የደርግ ርዝራዦች መሆናቸውንም ካጋለጥን ቆይተናል። ስምሪታቸው ለአማራውም ለመላ ኢትዮጵያም ጠቃሚ አልሆነም። የኃይል አስተላለፍና በሁኔታው ምን ለውጥ እንዳለ ለማወቅ መጣር ይገባል። በትላንት ዲስኩር ዛሬም ሊሰልቡን ሊያልቡን ሲነሱ ሰለባ መሆን የለብንም። ነክተንባቸዋል እንበላቸው። ለኢትዮጵያ ጥቅም ብቻ በቀድሚያ እንቆም። ስንቱ ህዝብ አገር ተገምጧልና ይህ በእኛም እንዳይደርስ ነክተን ዘብ መቆም አለብን። ትላንት ኢትዮጵያን ሲጎዱ የባጁ አውሬዎች ዛሬ በተአምር ለኢትዮጵያ ሊቆሙ አይችሉም። ሰው በሚሄድበት ሁሉ ጠባዩን ይዞ እንደሆነ መዘንጋት የለብንም። ጥላቻን የሚሸቱ የአገር ገዢዎች ሊሆኑ መቼም መፈቀድ የለበትም። ዘረኝነት ከምድረ ኢትዮጵያ ይወገድ። ኢትዮጵያ በጋራ ትግላችን ተከብራ ባንድነቷ ትኖር። ድል ለአገር አድን ትግላችን። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች። ክፍል 1 የኮሎኔሉ ሽግግርና መዘዙ። የኢትዮጵያ ህዝብ ስለ ጭካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገነው እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ
የዛሬን ኢህአዴግ ተጠናክሮ ይከተልና ምርጫ ያስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውጅንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት፣ የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ የምን ሁሉን አቀፈሽ ግሪደት ኢሃዴግ ታድሶ ተጠናክሮ ይከተላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳይማከረና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱን ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፋና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢሃፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢሃፓ በነበሯቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ መለየለት ወያኔነትና ጸረ ኢሃፓነት መኢሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀልቀል ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንተች ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋጥሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። ክፍል ሁለት በጥርህዝብ ጎራ ኢሃፋ ሊገባ መታሰብም የለበትም። ኢሃፋ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሃፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢሃፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢሃፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢሃፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑንና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢሃፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች የሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢሃፓ በነበረው አቅም ሱዳንን ተጋትሮ መሬት አላስቆርስ አለ እንጂ የአገራችንን መሬት አለማስቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢሃፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለ ራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ለፈፋ የሚያዋጣ አይሆንም። ወደቅም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢሃፋን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢሃፋ ፈኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከመአለት ሊያልፋል ቻለም። ኢሃፋ አንድና አንድ ብቻ መሆኑን ያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢሃፋ ስም ጋብዞ ከድርጅቱ ከወጣ 10 አመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያቆና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያስተራጩ ሞከረው ባጭሩ ተቀሽቷል። ኢሃፋ ከዚህ ይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ቆባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከመአለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ፀረ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመሳሰረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢሃፋ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፋና ሌሎችም የፖለቲካ ሰኞች ከእስር ሳይለቀቁ ሚኒሶታ ተደምርን ያሉ ኢትዮጵያውያን ያገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ وردتن دقفنجي منا ترفو كهدت يلم مدباتشو ورادوش عدسون شمسيا ودسو تسامونجي هزباتش اللميلوز من السكن أسكينيو بزدين بزيام جن سياس طباب الناس كانوا الثالث لبال يمي قبانو تملسو لطريت بهايلوش مدرك مستس بهزب لاي ديش أفرونا طريت بها سرى عمارة سياس أقواماتشون ينصبر قوزن تدل مستس لعمارة الكل تالهايلوش مستاريا تباباري مهون طريت بهايلوش يودمو سرويني تقلاتشن تفاصمو يكتل طباب الناس يتوقز يهون بيرسو بارم يملسو تبلوال حديثو شوم بيجيزيو سرنك اللوت بميل قداف درسوال لبلو تجنا لوتن ودفي تامتتو بزو تناغروال لمن يسرنك الامراج تازه ديسكورو سينغاقا تاريكاوي هاك اندفتتو مالفو يتمرت بمهونو سرنك اللوت سنل لمننا انجيسن اتاكسن مابراريا مستطن مرتنال تاوكيو يبولتكا سو قدم اندالوت عبيوت يقرات قفجا ويم أسرش مچواي دلم عبيوت يمرر تقلني تيكال دمي فسال سكاي مياجبوال يهن ودو يمي قبابت لموت بلو بقد يمي النسا يلم أبزان يو سو يالو هيوت عندنو هيوتون يودال دهات لهنا موت قدايو ايدا لم يملو يقبطو النهل لنبي سيهونو هبتا موش بيتشا ناتشو سو هيواتون لما سواعت عدقا يميقال لتو يميتاقال لت علاما كبورنا قداجو سيهون بيتشا نو عبيوتن بكاللالو اي قبابتم بكاللالو ايزم من اندمي تايقنا من اندمي اسكتلم يوكال حزب ود عبيوت مرچا يمي قباو غجوتشو لسلاماوينا تلقلوت شراشونوم زبجونا فقادن يهونو سايقينيونو يخ مبتنا ديموكراسيين كمي فلقنا شكونا كاسمر رو حزب بكل يمي تبق تيوان كغجوتش بالسلطانو شانصار دقمو بلمنو بلمنو لسرات لوت زبجوهنو سايقينيو براساتشو لاي عبيوتن يقبزالو ያቴ አይደ ስላሴን ጨቋኝ አገዛዝ በተገና ለውጥ ለማስኬት አያሌ ሙከራዎች ተደርገው ከሽፈዋል። ደባ ፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ ህዝብ የጠላውን አገዛዝ ቋቁሎ ሊያስቀጥል ፈላጊ ባለመሆኑ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥ እንዲያመጣ አልቻለም። ከመሰረታዊ ለውጥ አንፃር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንፃር ዴሞክራሲ ህዝባዊ መንግስት በህዝባዊ ሽግግር ተውን ሊሆን አልቻሉም። ወታደራዊ ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣብለም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥ ማተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ንጻ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አግባጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚተገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚተገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ ቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስርነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰ ገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ጠገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ኃይሎች በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረ ነው። ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነት ከለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረይ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢሃፓን በኮሚኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢሃፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢሃፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሚኒስት ኮሚኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢሃፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣል ነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግሳንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል።